The Voice of America.
የጠቅላይ ፍርድ ቤት ዳኛ ሩት ቤደር ግንስበርግ በሀገሪቱ ከፍተኛው ፍርድ ቤት ውስጥ ለማገልገል ሲመረጡ ሁለተኛ ሴት ነበሩ። ወደ ህግ ባለሙያነትም የገቡት በወቅቱ የነበሩ የህግ ባለሙያ ሴቶች ቁጥር አነስተኛ በነበረበት ጊዜ ነበር። የሙያ አገልግሎት ዘመናቸውን ያሳለፉት የሴቶች መብት እንዲስፋፋ በመስራት ስለሆነ በተራማጁ ማህበረሰብ ዘንድ ስማቸው የገነነ ኮከብ ነበሩ። የተወለዱት እንደ አውሮፓውያን አቆጣጠር መጋቢት 15 1933 በብሩክሊን ኒውዮርክ ሲሆን በ87 አመታቸው ህይወታቸው ያለፈው ዋሽንግተን ዲሲ ውስጥ ነው። የህይወት ታሪካቸውን የቪኦኤ ዘጋቢ ጁሊ ታቦ እንደሚከተለው አዘጋጅቷለች። ደረጀ ደስታ ያቀርባል።
እንደ አውሮፓ አቆጣጠር ናሴ 10 1933 ሩት ቤደር ግንስበርግ የዩናይትድ ስቴትስ የጠቅላይ ፍርድ ቤት ዳኛ ሆነው ሲመረጡ በታሪክ ሁለተኛዋ ሴት ነበሩ። ሴኔተር ናት መከርቲ እንደሚሉት ግንስበርግ የህግ ባለሙያ ለመሆን የወሰኑት የሶስተኛ አመት የኮሌጅ ተማሪ እያሉ ነው። ጊዜው ደግሞ እንደ አውሮፓ አቆጣጠር በ1950ዎቹ አሜሪካውያን በሶቪየት ህብረት ሁኔታ ስጋት አድሮባቸው የነበረበትና በሌላም በኩል ቀዩ ስጋት የሚለው ብዙዎችን አነቃቅ ቶ የነበረበት ጊዜ ነበር። ሩትም የህግ ባለሙያ መሆን ለምን እንደፈለጉ ሲገልጹ እንዲህ ብለው ነበር።
Look at the Constitution. Look at the very First Amendment. What does it say? If lawyers can be helping us get back in touch with our most basic values, that's what I want to be.
ህገ መንግስታችንን ተመልከቱ። የተሻሻለውንም የመጀመሪያ አንቀጽ ይውት ምን ይላል? እያሉ የህግ መወሰኛ ምክር ቤቱን በማስታወስ ለነኛ ሰዎች የቆሙ ጠንካራ የህግ ባለሙያዎች ነበሩ። የህግ ባለሙያዎች ሊኖረን ከሚገባን መሰረታዊ እሴቶቻችን ጋር እንደዚህ መልሰው የሚያገናኙን ከሆነ መሆን የምፈልገው ያንን ነው።
የጊንስበርግ ወላጆች ልጃቸው ህግ እንዳታጠና ተስፋ ያስቆርጧት ነበር። ያን ማድረጋቸው በዚያ ዘመን በወንዶች በተሞላው የሙያ መስክ ውስጥ ስራ ልታገኝ እምትችል መሆኑን ስላሰጋቸው ነበር። ወጣቷ ጊንስበርግ ግን ቆርጠው ተነስተዋል። እናም ከኮርኔል ዩኒቨርሲቲ እንደ አውሮፓ አቆጣጠር በ1954 የመጀመሪያ ዲግሪያቸውን እንዳገኙ ሃርቫርድ ዩኒቨርሲቲ የሚገኘው የህግ ትምህርት ቤት ተቀበላቸው። የህግ ትምህርት ቤቱ ሴቶችን መቀበል ከጀመረ ገና አምስተኛ አመቱ ነበር። ጊንስበርግ ጊዜውን ሲያስታውሱት እንዲህ ይላሉ።
When I entered law school, the class numbered over 500. Nine of us were women.
ወደ ህግ ትምህርት ቤት ስገባ በክፍል ውስጥ የሚማሩ ተማሪዎች ቁጥር ከ500 ተማሪዎች በላይ ነበሩ። ከዚያ ውስጥ ሴቶች 9 ብቻ ነበርን።
ከሁለት አመት በኋላ ታዋቂ የታክስ ጠበቃና የህግ ፕሮፌሰር የሆኑት ባለቤታቸው ማርቲን ጊንስበርግ በኒውዮርክ ከተማ ስራ በማግኘታቸው ወደዚያው አቀኑ። በዚህ የተነሳ ሩት ጊንስበርግ ከሃርቫርድ ወጥተው ወደ ኮሎምቢያ ህግ ትምህርት ቤት ተዛወሩ። እንደ አውሮፓ አቆጣጠር በ1959 የህግ ዲግሪያቸውን ተቀበሉ። ከዚያ በኋላ ልክ ወላጆቻቸው እንደሰጉት የወንዶችን ዓለም ሰብሮ ለመግባት ለሩት ጊንስበርግ ብርቱ ፈተና ሆነባቸው። ማን ይቅጠራቸው?
There wasn't a single firm in the entire city of New York that was willing to take a chance on me.
በመላው ኒውዮርክ ከተማ ከሚገኘው የህግ ባለሙያ ድርጅቶች እኔን በመቅጠር ሊሞክረኝ ያሰበ አንድም እንኳን ድርጅት አልነበረም።
አንድ አዛኝ የሆነ ፕሮፌሰር ስለገጠማቸው የቢሮ ስራ አገኙ። ትንሽ እንደቆዩ በሩት ጀርስ ዩኒቨርሲቲ እና በኮሎምቢያ የህግ ትምህርት ቤት የመምህርነት ስራ አገኙ። እንደ አውሮፓ አቆጣጠር በ1972 ጊንስበርግ በሁሉም የህይወት መስክ ለሴቶችና ልጃገረዶች መብትና እኩልነት የሚታገል የሴቶች መብት ፕሮጀክት ድርጅትን አቋቋሙ። ድርጅቱ በተቋቋመበት ጊዜ ስለነበረው ሁኔታ አሁን የዚህ የሴቶች መብት ፕሮጀክት እና የአሜሪካ የሲቪል ነጻነቶች ህብረት የተባለው ድርጅት ዲሬክተር የሆኑት ሌኖራ ላፒደስ ሲናገሩ እንዲህ ይላሉ።
At that time there were many, many laws on the books that gave preference to men simply based on their being men.
በዚያን ወቅት ወንዶች ወንድ ስለሆኑ ብቻ ለነሱ ሲባል ተደንግገው የተጻፉ በጣም ብዙ እጅግ ብዙ የሆኑ ህጎች ነበሩ።
ዶክተሯ ሌኖራ ላፒደስ ጊንስበርግ የሴቶች መብት የተመለከቱ ጉዳዮችን ወደ ፍርድ ቤት ያመጡበት ስለነበረው ሁኔታ የሚከተለውን ብለዋል።
Throughout the 1970s, as she led the Women's Rights Project, She brought case after case to the Supreme Court in order to establish that
እንደ አውሮፓውያን አቆጣጠር በ1970ዎቹ ውስጥ የሴቶችን መብት የሚያስከብሩ ፕሮጀክቶችን ሲመሩ ህገ መንግስቱ የጾታ መድሎን የሚከለክል መሆኑን ለማሳየት ወደ ጠቅላይ ፍርድ ቤቱ ብዙ የክስ ጉዳዮችን ላይ በላዩ እያከታተሉ ያመጡ ነበር።
ከሁለት አስርት ዓመታት በኋላ እንደ አውሮፓ አቆጣጠር በ1993 ሩት ባደር ጊንስበርግ የጠቅላይ ፍርድ ቤቱ አባል ሆነው በፕሬዝዳንት ቢል ክሊንተን ተሰየሙ። በአገልግሎት ዘመናቸው በፍርድ ቤቱ የተራማጅ ወገን አስተሳሰብ አንደበት ሆነው ሲያገለግሉ ኖረዋል። ጊንስበርግ ዛሬ ሴቶቹ አሜሪካውያን በየስራ ቦታቸው የሚጋፈጧቸው የጾታ መሰናክሎች ከዩናይትድ ስቴትስ ውጪ ጨርሰው ጠፍተዋል ብለው ያምኑ ነበር። ይቀራዋል ብለው ከሚያምኑትና ፍርድ ቤት ሊያስወግደው የማይችለው ችግር ነው ብለው የሚያምኑት አንድ ነገር ቢኖር የአሜሪካ ወንዶችና ሴቶች በቤተሰብና በስራ ጉዳዮች መካከል ሚዛኑን የጠበቀ ህይወት የሚያስፈልግ መሆኑን በግልጽ መነጋገር የሚገባቸው መሆኑን ነው። ጊንስበርግ ስራቸውንና የሁለት ልጆች ወላጅ ሆኑበትን የእናትነት ድርሻቸውን ሚዛን በመጠበቅ በተንከባካቢው ባለቤታቸው ፍቅርና ድጋፍ ኖረዋል። እንደ አውሮፓ አቆጣጠር በ2010 በሞት ስለተለዩዋቸው ባለቤታቸው ማርቲን ሲናገሩ እንዲህ ብለው ነበር።
Well, the most important thing by far was that I had a life partner, my husband, who thought my work was at least as important as his.
በህይወት ውስጥ እስካሁን ያለኝ በጣም ጠቃሚ ነገር የህይወት ጓደኛ የነበረኝ መሆኑ ነው። ባለቤቴ ቢያንስ የኔ ስራ የሱን ስራ ያህል እኩል አስፈላጊ መሆኑን ያስተማረኝ በልጆቻችን አስተዳደግ ውስጥ የራሱን እኩል ድርሻ መጫወት ይፈልግ የነበረ ሰው ነበር።
የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ ሁልጊዜ ትክክል ነው ብለው ያመኑበትን ነገር ለማድረግ ይጥሩ እንደነበር ሲናገሩ እንዲህ ብለዋል።
I hope that I will be remembered as someone who loves the law, loves her country, loves humanity, prizes the dignity of every individual, and works as hard as she can.
መቼም ወደፊት ተስፋ አደርጋለሁ አንድ ህግን እንደሚወድ አገሩን እንደሚያፈቅር ሰብአዊነትን እንደሚያከብር ለእያንዳንዱ ሰው ክብር ከፍተኛ ዋጋ እንደሚሰጥ ዓለም እኔ ስወለድባት ጀምሮ ከነበረችው ትንሽ እንኳን ሻል ያለች ዓለም እንድትሆን ለማድረግ ችሎቷ ምንም ይሁን ምንም ጠንካራና ትጉ ሰራተኛ የሆነች ሴት ሆኜ ልታሰብ እንደምችል ተስፋ አደርጋለሁ።
ለአሜሪካ ድምጽ ራዲዮ ደረጀ ደስታ።